ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ የካቲት 1 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ የካቲት 1 ቀን 798 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ብልጽግና ሳይሆን ድህነት፣ እውቀት ሳይሆን ድንቁርና፣ አውሬነት አረመኔነትን እውን አድርገውብናል። አስፈላጊ የሆነውን የሽግግር ሂደት ከደው ዘንድሮ ደግሞ ብሔራዊ ውይይት እርቅ ወዘተ የሚሉት ምንም ጥቅም እንደማይኖረው ሳይታለም የተፈታ ነው። ልፋ ያለው አንድ እንጨት ያስራል በሚል ርዕስ የቀረበ የዕለቱ የፍኖተ ዲሞክራሲ ሀተታ ነው። ከዜናው በመከተል ይቀርባል። ከዚያም ወቅታዊውን የሀገራችንን ሁኔታዎች እየዳሰስ ለማሳሰብም ለግንዛቤም ለማስጠንቀቅም ከዚህ ቀደም አስተላልፈናቸው የነበሩ ጽሑፎችን አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
በአማራ ተወላጆች ላይ ከፍተኛ ግድያ፣ የንብረት ውድመትና መፈናቀል እየተካሄደ በሚገኝበት ወለጋ የሚገኙም የኦሮሞ ብልጽግና ባለስልጣኖች በነዋሪዎች ላይ ተጨማሪ ግፍ እየፈጸሙ መሆናቸው ታወቀ። በምስራቅ ወለጋ ዞን የተለያዩ ወረዳዎች የሚገኙ ነዋሪዎች ያሸባሪውን የኦነግ ሸኔን ጥቃት በመሸሽ ንብረታቸውን ጭነው በመጓዝ ላይ የነበሩ ዜጎች በጸጥታ ኃይሎች ንብረታቸው የተወሰደባቸው ከመሆኑ በላይ ንብረታቸውን ለማስመለስ እስከ 40 ሺህ በላይ ጉቦ እንዲከፍሉ የታዘዙ መሆናቸውን ለዜና ተቋማት ገልጸዋል። ተደጋጋሚ ጥቃት በሽብር ቡድኑ የተሰነዘረባቸው ዜጎች ንብረታቸውን በመኪና በመጫን አካባቢውን ለመልቀቅ ሲሞክሩ ያዛቸውት የናንተ ንብረት አይደለም በማለት ፖሊሶች ወሰዱባቸው መሆኑን ገልጸዋል። ሰኞ ጥር 30 ቀን ለማክሰኞ አጥቢያ በጋይንት ንፋስ መውጫ ከተማ ውስጥ ማንነታቸው ያልታወቀ ታጣቂዎች በከተማው ውስጥ የነበረውን ፖሊስ ጣቢያ ሰብረው ንብረቶች መዝረፋቸውና ከእስር ቤት ታራሚዎችን ማስለቀቃቸው ታውቋል። ታጣቂዎቹ በሌሊት ወደ ከተማዋ የገቡት በመኪና ሲሆን ወንጀሉን ከፈጸሙ በኋላ ወደ ተለያዩ ቦታዎች ሸሽተው የሄዱ መሆናቸውን የአይን እማኞች ተናግረዋል። የእነዚህ ታጣቂዎች ማንነትም ሆነ ምን አይነት ንብረት እንደዘረፉ እስካሁን ያልታወቀ ሲሆን የጸጥታ ኃይሎች ባደረጉት ክትትል አንዳንዶቹ ከከተማዋ ወጣ ባሉ ቦታዎች ላይ ተይዘው በቁጥጥር ስር መዋላቸው ታውቋል። እነዚህ ዘራፊዎች ማን ሊሆኑ ይችላሉ ለሚለው ግምት የተለያየ መላምቶች የተሰጡ ሲሆን ከግምቶቹ መካከል አንደኛው የተፈጠረውን ሁኔታ በማመቻቸላቸው መሰረት መሳሪያ እጃቸው ውስጥ የገባ ሌቦችና ቀማኞች ሊሆኑ ይችላሉ የሚለው ሲሆን ሁለተኛው ደግሞ የወያኔ ቡድን አሰርጎ ያገባቸው ወይም አሰልጥኖ ያስቀመጣቸውና አሁን በተለኮ ያስተማራቸው ሳይሆኑ አይቀሩም የሚለው ነው። ሌላ በሶስተኛ ደረጃ ሊቀመጥ የሚችለው መላምት ሰሞኑን ፋኖን ትጥቅ ለማስወረድና ለመበተን አቅደው የሚንቀሳቀሱት ያገዛዙ ባለስልጣኖች እቅዳቸው በህዝብ ዘንድ ተሰሚነትና ተቀባይነት እንዲያገኝ ያስተማሯቸው ሊሆኑ ይችላሉ የሚል ነው። በአሁን ወቅት በእስር ላይ ሆነው ጉዳያቸውን በፍርድ ቤት እየተከታተሉ የሚገኙት የሶማሊያ አካባቢ ፕሬዝዳንት የነበረው አብዲኤልና ግብራበሮቹ ማክሰኞ የካቲት 1 ቀን ፍርድ ቤት በቀረቡበት ወቅት ከነሱ ጋር ታስረው የነበሩት የወያኔ ወንጀለኞች እነ ስብሐት ነጋ ከተፈቱም እነሱ የማይፈቱበት ምንም ምክንያት የለም በማለት ለፍርድ ቤቱ አቤቱታ አቅርበዋል። ተከሳሾቹ ከእስር ከተፈቱት ወያኔዎች የበለጠ ወንጀል ያልሰሩ መሆናቸውን ገልጸው ከዚህ በኋላ ፍርድ ቤት እንደማይቀርቡም ገልጸዋል። ተከሳሾቹ በ2010 በሶማሊያ አካባቢ በተለያዩ ዞኖችና እንዲሁም በጅጅጋ ከተማ ውስጥ ከፍተኛ የእርስ በርስ ግጭት እንዲቀሰቀስ አድርገዋል ተብለው መከሰሳቸው ይታወቃል። ፍርድ ቤቱ ያቀረቡትን አቤቱታ ለፍትህ ሚኒስቴር እንዲያቀርቡ ከገለጸ በኋላ ጉዳዩን መርምሮ ትዕዛዝ ለመስጠት ለካቲት 3 ቀን ተለዋጭ ቀጠሮ ሰጥቷል። በኢትዮጵያ በሶማሊያና በኬንያ በተከሰተው ድርቅ ምክንያት ቁጥራቸው ከ13 ሚሊዮን በላይ የሚገመት ሰዎች ለአስከፊ ረሃብ የተጋለጡ መሆናቸውን የተባበሩት መንግስታት ድርጅት የምግብና የእርሻ ድርጅት አስታውቋል። ድርጅቱ ባወጣው መግለጫ ለሶስት ተከታታይ ወቅቶች የዝናብ እጥረት በመከሰቱም ምክንያት በርካታ እንስሳት መሞታቸውንና ሰብሎች ወደሙ መሆናቸውን ጠቅሶ በምግብ ችግር ምክንያት በርካታ ቤተሰቦች ከቤት ንብረታቸው መፈናቀላቸውንም ገልጿል። ለዚህ ድርቅ ችግር ምላሽ ለመስጠት 323 ሚሊዮን ዶላር የተጠየቀ ሲሆን እርዳታው የማይገኝ ከሆነ ከፍተኛ የሆነ ሰብአዊ ቀውስ ሊከሰት እንደሚችል አስታውቋል። በኢትዮጵያ በኦሮሚያ በደቡብ ምዕራብና በሶማሊያ አካባቢዎች የሚኖሩ 6.8 ሚሊዮን የሚሆኑ ዜጎች የድርቅ አደጋ የተከሰተባቸው መሆኑን የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ሰሞኑን ገልጿል። በሱዳን ወታደራዊ መንግስት ላይ የሚካሄዱት የተቃውሞ ሰልፎች እንደቀጠሉ ናቸው። ሰኞ ጥር 30 ቀን በሱዳን ዋና ከተማ በካርቱም ከፍተኛ የተቃውሞ ሰልፍ የተካሄደ ሲሆን ጦሩ ወደ ካርቱም ቤተ መንግስት የሚወስዱ መንገዶችን በመዝጋት ሰልፈኞችን ከአካባቢው አግዷል። ሰላማዊ ሰልፈኞቹ በአብዛኛው ወጣት ወንዶችና ሴቶች ሲሆኑ የወታደራዊውን አገዛዛው ግዘው ጦሩ ስልጣኑን ለሲቪል መንግስት ባስቸኳይ እንዲያስረክብና ወደ ካምፕ እንዲገባ ጠይቀዋል። የጸጥታ ኃይሎች ሰልፉን ለመበተን አስለቃሽ ጋዝና ጥይት የተኮሱ ሲሆን ምን ያህል ሰው እንደተጎዳ እስካሁን አልታወቀም። ከጥቂት ቀናት በፊት የወታደሩ አገዛዝ መሪ አልቡርሃን ወታደሩ ስልጣን የሚያስረክበው ምርጫ ከተካሄደ ብቻ ነው ማለቱ ይታወሳል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
Yeah.
የማክሰኞ የካቲት አንድ ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ልፋ ያለው አንድ እንጨት ያስራል። ተልካሻ መፍትሄ ዋናው ተልካሻነቱ ነው እንጂ ምንም አይፈይድም። በኢትዮጵያ ላይ በገዥነት የተሰየሙ ተልካሻ ቡድኖች ግለሰቦች ሁሉ ማለት ይቻላል የግል ስልጣናቸውን ለማስረገጥ መፍትሄ ብለው የሚያቀርቡት የለየለት የኪሳራ መንገድ መሆኑ ታይቷል። ሰፊ መሰረት ያለው ጊዜያዊ ህዝባዊ መንግስት የተባለውን የደርግና የመኢሶን ቡድኖች ሲቃወሙ የነቃ የተደራጀ ትግል በጊዜያዊ ወታደር አስተዳደር ስር ያሉት ውጤቱ ሽብርና ግድያ ሆኖ ተገኘ። የወያኔ መፍትሄ ለ27 ዓመት የኖርነው የግፍግፍ አገር አፍራሽ ዘረኝነትን ነው። ኮሎኔሉ ደግሞ እኔው አሻግራችኋለሁ ብሎ ታብዮ እንደ ቁጥር ተማሪ ደመርኩ ብሎ ሲቀንስ የሃይማኖቱን መርህ የፖለቲካ መመሪያው ሊያደርግ ሲፍጨረጨር ነጥሮ የወጣው ያው የገለማው ዘረኝነቱና ህዝብን በብሔር ሸንሽኖ መፍጀቱ ብቻ ነው። ይህን ሁሉ የተጨበረበረና የተደናበረ ጉዞ ለማያያዝ ያን ሁሉ መዳከሩን ትተው የሽግግርን አማራጭ እውን ለማድረግ ብንሞክር ኖሮ ውጤቱ ቀና ይሆን እንደነበር ግልጽ ነው። የሽግግር ሊደስ ሲቃወሙ ያቀረቡት ተልካሻ ማጠየቂያ የራሳቸው አገዛዝ መለያ ሆኖ መገኘቱ ደግሞ አለል ይባል አይችልም። መረጋጋት አይኖርም አንድ ጠንካራ መንግስት ካልተመሰረተ ብለው አምባገነንነትን በተቆርቋሪ መልክ የቸበቸቡበትም ውድቅ ሆኗል። ሰፊ ህዝባዊ መሰረት ያለውን ሂደት ወግድ ብለው ሲሰየሙ የሀገራችን አለመረጋጋት ዋና ምክንያት መሆን ተገደዋል። ደርግ ራሱን ለማደላደል አንድ ትውልድን መተረ። ወያኔ ኢትዮጵያን አደማ፣ ህዝብን እርስ በርስ አናከሰ፣ ዘረኝነትን አሰፈነ። ኮሎኔሉ ደግሞ የኦሮሞ ጠባብ የበላይነትን ሲያሰፍ ኢትዮጵያን ለባሰ ፍጅትና ቀውስ ዳርጎ ይኸው ህልውናዋ ራሱ ለአደጋ የተጋለጠበትን ሁኔታ ፈጥሯል። መረጋጋት የለ ጦርነት እንጂ ሰላም አልተገኘም። ድህነት ህዝብን አቃጠለ እንጂ ኑሮ አልተሻሻለም። ባለፉት 4 ዓመታት ብቻ 50 ብር በኪሎ የገባው በርበሬ ወደ 350 ብር ጨምሯል። በኩንታል 1800 ብር የገባው ጤፍ ዛሬ 4800 ብር ያወጣል። ሩዝ በኪሎ 75 ብር ነው። ዘይት፣ ጨው፣ ፓስታ፣ ማካሮኒ፣ ዳቦ ዋጋቸው አይቀመስም። የደሞዝ ጭማሪ ሲሉ እንደ ወሬ ይሰማል እንጂ የለም። የአገር ገንዘብ ለአዲሶቹ ከበርቴዎች መንደላቀቂያና ክልል ላሉትም ጌጥ እየዋለ እየባከነ ነው። ብልጽግና ሳይሆን ድህነት፣ እውቀት ሳይሆን ድንቁርና፣ አውሬነት አረመኔነትን እውን አድርገውብናል። አስፈላጊ የሆነውን የሽግግር ሂደት ክደው ዘንድሮ ደግሞ ብሔራዊ ውይይት፣ እርቅ ወዘተ የሚሉት ምንም ጥቅም እንደማይኖረው ሳይታለም የተፈታ ነው። በመጀመሪያ በይዘቱና ስራው የህዝብ ዋና ጠላት ሆኖ የተሰየመው ዘረኛ አገዛዝ ብልጽግና ማን ሆን ብሎ ፈቅዶለት ነው የሂደቱ ዋና ወሳኝ የሚሆነው? ህዝባዊ ኮሚሽን መስራች ነኝ ብሎ የሚመጻደቀው ይፍረስ ይቀር፣ ህዝብ በነጻ በመረጠው ሸንጎ ይተካ የሚባለውስ ያገዛዙ ፓርላማ ተብዬ ተቋም ተመልሶ በወሳኝነት ሽፋን ድምጽ ሊኖረውስ የታሰበው? የሽግግር ሂደት የህዝብ ተሳትፎ ነጻ ተሳትፎና ውሳኔን የግድ ይላል እንጂ መወገድ ያለባቸው ወሳኝ መፍረስ ያለባቸው ዘረኛ ተቋሞች የድርድሩ አካል ሊሆኑ ከቶም አይተበቀም። በተለይ ከሁሉም አስቀድመው ሮጠው አባት ድርጅታቸውን ወያኔን አሸባሪ ካሉ በኋላ በደም በትግል የተያዙትን ዘረኞች ማንንም ሳይማክሩ ለቀው ከህዝብ በስተጀርባ እርቅ ለማድረግ መጣር በህዝብ ላይ ዳግም ወንጀል መፈጸም ነው። ልፋ ያለው አንድ እንጨት ያስራል ሆነው እንጂ የህዝብ ሰቆቃ ይበርከት ብለው እንጂ ከሽግግር አማራጮችና ዙሪያ መዳከር ባላስፈለገ ነበር። በደርግ ዘመን ጀምሮ ስለዚህ ሂደት ስናስረዳ ወረቀት ጨርሰናል። ሌላ አማራጭ ይያሉ ከድጡ ወደ ማጡ ሲዘፈቁ ሲሰምጡ ማይተን ያልተረዱትን ለማስረዳት ደክመናል። ለሀገር ግንባታ ቀና ጥረትን ሁሉን አቀፍ የሽግግር ሂደት በሰላም ከሀገር ወዳዶች ጎን ሁሌም እንደምንሰለፍም ደጋግመን ገልጸናል። ግን ጆሮአችን ላይ ተኝተናል አይናችን ግንባር ሆኗል ነው ያሉን። በዚህ ላይ አንድ ሊነሳ የሚገባው ሀቅ ሁሉም ባንል እንኳ አብዛኛዎቹ በዚህም ሆነ በአጠቃላይ ለውጥ ሽግግርን በተመለከተ በጋራ ጸረ ኢሕአፓ ሆነው መገኘታቸው ነው። ኢሕአፓን ተቃውመው አውግዘው ሊመሰርቱት የሚፈልጉት አገዛዝ የባለጌዎች፣ የወንጀለኞች፣ የጭፍን ዘረኞችና የጸረ ሕዝቦች በመሆኑ ራሱ ኢሕአፓ ሲያቀርበው የቆየው አማራጭ የተሻለ ለመሆኑ ምስክር ነው። ሕዝብ ራሱ ተወያይቶ ተመካክሮ በጋራና በነጻ መርጦም መፍትሄ ይፈልጋል እንጂ ቀይ ባህር አሻጋሪ ሙሴ በአሁኑ ጊዜ የለም ሊኖርም አይችልም። አለ ብለው ሊሞግቱን የሞከሩት ትርፍራፊ ለቃሚዎችና ያገዛዙ አጋሮች እንጂ ብዙዋኑ ሕዝብ አልነበሩም አይደለምም። የኮሎኔሉን ጫማ ሊስሙ አዲስ አበባ ድረስ ሄደው የተጎነበሱት ወገን ሲታረድ ለአራጅ ደጋፊና አጋር የሆኑት አምባገነኑን እንወድሃለን ብለው የጮሁት መሬት ይመሩናል ብለው የቋመጡት ሁሉ ማፈሪያ ከርሳ አደር አድርባዎች እንጂ ጭቁን ሕዝብ አይደሉም። መወለድ ቋንቋ ነው ያሉ የአገራችን ሽማግሌዎች የነዚህን አይነቶቹን አይተው መሆን አለበት። ሁሉን አሳታፊ የሽግግር ሂደት በቀናውና በተባለው መንገድ እውን ካልሆነ ለአገራችን ቀውስ ምንም መፍትሄ አይገኝም። ለኢትዮጵያ ከሚዋደቀው ሕዝብ ጎን እንቆም። አንድነታችን ይጠንክር። ታሪካችን ሰንደቃችን ይከበር።
ወንድሙ ሲገሉ ወንድሙ ካልከባው ወንድሙ ሲገሉ ወንድሙ ካልከፋ ቃሉ ለተደጁ ደሙ እንዲከረፋ
እየተገደሉ አፍቃሪ እየሞቱ ተደማሪ ገዦች እንደፈለጉ የሚያሽቀብጡበት እድል እክል ቢገጥመው በድንጋይ በጠጠሩ በጉቶ ማስተባበር የተለመደባት ሀገር ላይ መሆናችንን መዘንጋት አይኖርብንም። ወንጀለኛን ከህግ ይልቅ በክርን ለመቅጣት የምንጋበዝ በይቅርታ ነጻ ለማውጣት የምንጥር በቀልን በጸሎትና በልመና ለመፈወስ የምንጓጓ ሁሉም ነገር ለህግ ያለን ክብር እየዘቀጠ መሄዱን ያረጋግጣል። ገጨኝ መታኝ አነገለኝ ብሎ ማለትን ፈርተው እንዴታቸውን ዋጥ አድርገው ከነቁስላቸው ከመኖር ውጪ አማራጭ የሌላቸው ዜጎችን ቁጥር ከአመት ወደ አመት እየጨመረ እንዲሄድ እያደረግን ነው። አሻፈረን የሚል ጀግና ትውልድ እንዳይኖር ለማድረግ ወያኔ በተቀናጀ መልኩ ጥቃት እያደረሰ መሆኑ የታወቀ ነው። እውነታውን መለወጥ የሚቻል አይሆንምና ፈሪስ ከኖረ ድረስ ጎበዝ መኖሩን ሊያክዱት አይችሉም። ባንዳስ ካለም ጀግና መኖሩ ሀቅ ነው። ድሮ ጥንት አንድ እንደልባ ኗሪ ሹመኛ ኗሪውን ያሰቃየ ሲኖር አባቱ የገደለበት ሰው በወሰደው ኦሪታዊ መላሽ በመወገዱ በጎረቤት ዘንድ ሹክሹክታው ጎልቶበት አጉረምራሚዎች በሁለት ጎራ ተከፍለው ይታዩ ነበር። አንደኛው ወገን ያባስን ጓደኛ መግደል ተገቢ አይደለም ሲል፣ ሁለተኛው ክፍል ደግሞ በዝምታ የቤቴ መቃጠል ለቱሃኒም በጀኝ የሚል አይነት ስሜቶች መግባቱ ይስተዋል ነበር። እርግጥ ነው የገዳይን ጉልበት በመሳም የተገዳይ ወገን እርቅ ያወርድ ማለቱ የሚተራ አይሆንም። ፍቅር በህግ ከታገዘ ባህል የመሆን እድል ይገጥማል። ያለ ህጋዊ ድጋፍ ግን ገደቡን ስቶ መንከስም ፍቅር እስከመሆን ሊደርስ ይችላልና አደጋ አለው። በወዳት ገደልኳት የሚሉ አይነት ጨዋታ ወያኔንም በስተመጨረሻ አፍረክርኮታል። ወያኔን በፍራሽ አዳሽነት ለማገልገል የተነሳው አዲሱ ሹምም ቢሆን አይሳካለትም። ስልጣንን ወዶና አፍቅሮ ለህዝብ ሰላምን ማስፈን የሚቻል አይደለም። ምክንያቱም ስልጣንና ግለኝነት የሚለያዩ ናቸውና ሰላምና ህዝብም እንደዚያው። ማንኛውም ትክክለኛ አይምሮ ያለው ዜጋ የኢትዮጵያን የታሪክ ውጣውረድ የሚያውቅ አሁን ያለችበትን ሁኔታ የሚረዳ በምንም አይነት መልኩ ህዝብን በአንድ ፓርቲ ራይ አስተዳድራለሁ ብሎ ማሰብ አይችልም። ወያኔ የኢትዮጵያን ህዝብ በጎሳና በዘር ሸንሽኜ እገዛዋለሁ የሚለው እቅዱ ከሽፎበታል። የከሸፈውም ህዝብ ስለማይፈልገው ነው። ይህንን የህዝብ ፍላጎት ለመቀልበስ የሚጥረው አዲሱ ሹም ልዩ ልዩ ምልጃዎችን እያቀረበ ነው። ህዝብን አጭበርብሮ ጊዜያዊ ድጋፍ ማግኘት ሀቅን ሊደብቅ አለመቻሉንም የተረዳው አይመስልም። አዲሱ ሹም እኛን አትጫኑን፣ እንደ መስታወት ከፊት ለፊታችን እንጂ ከጀርባችን አትመልከቱ፣ በጥንቃቄ ካልተያዝን ወድቀን ልንሰባበር እንችላለን፣ ከተሰባበርን ደግሞ ስግርባሪው እግር ይቆርጣል እያለ ነው። ልክ አጼ ኃይለ ሥላሴ ላንድ በጊዜው ታዋቂ ለነበረው አሳምነው ገብረወልድ ለተባለ የራዲዮ ጋዜጠኛ የሰጡትን አይነት መልስ፣ ግርማዊ ጃንሆይ ከርሶ እድሜ በኋላ የኢትዮጵያ ድል ምን ይሆናል ብለው ይገምታሉ ለሚለው ጥያቄ፣ በመጀመሪያ የሀገሪቱ ህገ መንግስት ጠንቅቆ ማወቅ ያስፈልጋል በሚል በቁጣ ነበር የመለሱት። ወያኔም እኔን መንካት ኢትዮጵያን ማፍረስ ነው፣ መጀመሪያ የዘር ክልል ፖሊሲን ተግባራዊነት ማጤን ያስፈልጋል እያለን ነው። አዲሱ ሹም ከእቅዱ ጋር ሊሄድ የማይችለውን እንደ ኢሃፓ ያለ የብዙ ዘመን የትግል ልምድ ባለቤትና በኢትዮጵያ ፖለቲካ ላይ በቂ ተመክሮ ያለውን ድርጅት ማግለል የፈለገበት ምክንያት ግልጽ ነው። የሚገርመው ግን የዘለፋ ቃላት መሰንዘሩ ነው። ያም ቢሆን ግምት ውስጥ አስገባው እንጂ ውዳሴን አላስገኘለትም። አዲሱ ሹም ኢህአዴግ የማጭበርበሪያ እድሳቶች ስላደረገ የእድሜ ልክ ፓርቲ ከመሆን የሚያግደው ነገር የለም፣ ኢህአዴግን ለመቋቋም የህሊና ዝግጅት ያስፈልጋል፣ ከባድ ተፎካካሪ መሆን ያስፈልጋል እያለ ለራሳቸው የትግል አላማ ሳይሆን የሀገር ናፍቆት ያጠቃቸው አዛውንቶች እየቀለደባቸው ነው ያለው። እርግጥ ነው በሀገር ውስጥ ትግል ተወጥሮ በነበረበት ወቅት ባዳን እነዚህን በውጭ የሚገኙትን በመረጥ አስገባና ደጋፊት አድርጋቸው ብለው በመከሩት መሰረት ጠራርጎ አስገብቷል። ሁሉም ኦነግን እንዲያጅብ የተደረገ እንጂ ዋጋ ሰጥቶ ያነጋገራቸውም የለም። ቢያስገባቸውም እንኳንስ ለህዝብ አማራጭ ሆነው ሊገኙ እንደ አዲሱ ሹም ፕሮግራም በተደማሪነት ሚዛን የሚደፋ ሆነው አላገኛቸውም። ኮርስ እንዳይሰጣቸው እድሚያቸው ሳይቸግረው አልቀረም እንጂ አክብሮ እንኳን የሚመራቸው አይሆንም። ለምስጋናም እንኳን ድምጽ አለመስጠታቸው የራሳቸው ጉዳይ እንጂ የሹሙ ጉዳይ አይደለም። ኦነግ ገና እንደገባ ነው ስራው ላይ የዋለው። ሀገር ማፍረሱን ህዝብ መከፋፈሉን በላይሰንስ እየተንቀሳቀሰበት ነው። ዋ ኋላ እያለ አዲሱን ሹም ሲያስፈራራ አንድነት የሚሉ ድምጻቸውን አጥፍተዋል። ትንትሽም አይሉም። ግድያውን ለመተቸት የመራራ ጉዲናን ታል እንኳን ድፍረት አላገኙም። በዚህ ላይ አዲሱ ሹም ከውጭ እንድትገቡ ፈቀድንላችሁ እያለ አንገታቸውን እንዲደፉ ያደርጋቸዋል። የህዝብን የውስጥ ድል አስቀምተው የገቡት እነዚህ የስም ድርጅቶች እንኳን ተጽዕኖ ፈጣሪ ሊሆኑ አድናቆትን እንኳን በወጉ ማቅረብ አልቻሉም። የትግሉም ሆነ የድሉ ባለቤት የኢትዮጵያ ህዝብ ነውና በትዝብት እየተመለከታቸው ነው። የወያኔው ሹም ውጭ ሀገራት የቆዩ ተቃዋሚዎችን ሳይቀር ወደ ሀገራቸው እንዲገቡ ፈቅጃለሁ፣ እስረኛ ፈትቻለሁ፣ የአዲስ አበባ ጥቂት ወጣቶችን ባስር ምንድነው ጥፋቱ እያለ ማካካሻ አድርጓቸዋል፣ አሸማቋቸዋልም። የስከዛሬውን የስደት ኑሯቸውን ሁሉ አፈር አስገብቶባቸዋል። የትግላቸው መሰረት ሁሉ ህዝብ ሳይሆን የራሳቸው ጥቅም እስኪመስል ድረስ አጋልጧቸዋል። ይህ አይነት ሁኔታ ከኢሃፓ እንደማይጠበቅ የታወቀ ነው። ኢሃፓ የሚታገለው የታገለውም ህዝቡን ለስልጣኑ ለማብቃት እንጂ ከገዢዎች የራስም ሆነ የምሳ ግብዣ ላይ እየተገኘ የሚሞዳሞድ ፓርቲ አለመሆኑን ጠላቶቹ ማውቃቸው ያስደስተዋል። ለብዙ ዘመናት ደሃን ያገለለ ህዝብን ለስልጣን ያላበቃ የቤተ መንግስት ቁርጥን አሻፈረኝ ሲል የኖረ ነውና በግብዣው ተዋጥቶም ለግብዣው ቋምጦም አያውቅም። ለወያኔ የጥገና ለውጥ የሚያጨበጭቡ አንድም ጉዳዩ ያልገባቸው አለበለዚያም በአሜሪካኖችና በአረብ ሀገሮች አይዞ ባይነት የሀገሪቱ ችግር በዚህ አይነት መልኩ ይጠናቀቃል ብለው ያመኑ ናቸው። ባለፉት ዘመናት ሁሉ የውጭ ጣልቃ ገብነት በሀገራችን ላይ ያደረሰውን ጉዳት ማገናዘብ ያቃታቸው ናቸውና አትዋዙ ማለቱ ተገቢ ነው። ተቆራጥ ግን ሀገርን ማዳን አማራጭ የሌለው ነው። ድል ለኢትዮጵያ ህዝብ።
እንቁጡ እንቁጡ ምን አብሽለቦ ተናገሪ ፈንዳ ትንቱን እንደቀረቀሽ ከሰለማሽ ደርማረን ባጥፎል ደማረን የቱን ባጥፎራ አማንዶ በደደለ በቀለ ከልቤታዎች ፈጨፋው ይሳ ከንትር ባጋብ ደመደም ድር የሚጠየቅ ኢትዮጵያ ምድር እንቁፍ ምን አብሽለ በማውቂ ተናገሪ ስንቱን እንደተረቀሽ ለዓለም መስከረ አንተን የጠያቂ እንቁፍ እንቁፍ ጋር ተጋግማ ስትጣራ እኔ ምን አገባኝ በደጆች ይስራ ያሳ ግማቱ አሉ ጭንቅላቱ እንዲያም ተገዥዎች እንዲያጫም ታጡ ገዢ በበደለ ተገዥን ሲያወግዙ አማራ እያሉ ሰው ሲገዘግዙ እናም እኔ ጉዝ ምድር እንጂ ገዢ ማናረገኝ አንተ ጠያቂ ባጣር ባካ ፍጭቅ እያ እንቁፍቱ እኔ አዛውንቶች ገደር ሲከተሉ ምን ነው የተፈጥሮ ህግ ጥሰው ደሙሻ ሱ ምን አለ አንቺ ምድር አንቺ መተፈጥሮ ልግጥሽ እንዴ አልቀበልም ብትይ ያን ጥቁጭ ያለ ማሩን ጋር አፍሽ እንደች ወይ አንተ ለጠያቂ እንቁፍቱ እንቁፍቱ ያባካ ጨጭቀኝ እባክህ ልቀቀኝ ጉዝ ምድር እንጂ ገዥ ማን አድርገኝ እናም ጥንቆፍ ጃልከ ይምቃት ጣራ እኔ ምን አገባኝ በገዦች ስራ ዋይ ፋሉ በታማ እጁም አውጥቶ እግሩ ተሸሽሮ የግድ መከራን እየገፋ ኑሮ ለጎጣና አጥንቱን ክስክሶ ስጋውን ከምድሯ በደሙ ለጉሶ ለአንድነቷ ክብር ለዝወቷ ፍቅር ጠላቱን ተጋጠሎት በገበረ ፍርዶን ይበላል እየተወገረ ፈርዶበት አማራ እሬ ሀገር ያለ እሬ ወገን ያለ ከታች እስከ ላይ ሰው በሰው ሲሸለት ዝም ይባላል። አይኑን በሉልኝ በፍጹም በፍጹም እንብኝን እንጥራ መከራው ግፍ ይቁም እጅግዳን ባሙና ደሙን በመገብጠር ወርቅን አቀረበ ምላሽ ሆኗፍር ቀልሳት ተዳት ለውያኔ አድሞ ጉድጓድ ይከሰታል። አማራው ተለቅ ዘሩም አገሩና ሀገሩና ክብሩ ለሰንደቅ ዓላማ መሞቱን መኖሩ ባህላን ይደራደር ኬታ እንደማድ ይጋባል ያለፍቱ አንቺ ማማ ኢትዮጵያ ሀገሬ አንቺ እናት ሀገሬ ዜጎችሻለቁ ታዛዡ ነሽ ነው ሰለም ማይባደር እንብኝ የሚታጠቅ ሲቃውን ለማስቆም ለወገን የሚወርቅ ነግበኔ እያሉ ክንድን አጠንክሮ ይህን የግል ፍራስ ካልሰራሽ ቀንጽሮ ሁሉም በየተዋላው እየረዋል እያደር ፍንቁልቁል ይወጣል ይሰደዳል ካገ ፈርዶበት ምን አለፍቶ ይሆን ጥቁር ድንጋይ ቀርቦ አፈራለት ልሶ ደክሞት በመብላት ይህን ይሆን ወንጀሉ መልበሱ ውጡቱ ይሆን ስተቱ ሀገሬን ማለቱ ወገኔን ማለቱ ፍንቅልቅሉ ጠፍቶ በቁም መሸለቱ ኧረ ሀገሬ ያለህ ኧረ ገበና ያለህ ግፉ ሞልቶ ፈሶ ምድሯን አጠቀያት እምቢኝ በል ያገር ሰው አለሙትን ወጣል
Thank you.
የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ ቆራጥ ህዝባዊ ትግሎችን ሁሉም የሚያደናቅፉት ገዢዎች ህይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም ህዝባዊ ትግሉ እስካላስገደዳቸው ድረስ። ለጨቆኞች ገዢነት መቀጠል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋ ጠባ ተሸውደው በጭቆና ማጡት ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 ዓመታት ያየነው ነው። በጭቆና ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከ28 ዓመት መራራ ትግል በኋላ የህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹማግኝ ተውለት ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረካችን አንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲተጠርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮችንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ ዘመናዊ ይዘት በመፈክር ነጠቃ አሁንማ የፖለቲካ እጥረኛ ማንነት ነጠቃም ተጀምሯል። ሊሰየም የሚችል ነው። መሬት ለራሹ፣ ዴሞክራሲ ለሰፊው ወዘተ ሁሉንም መፈክር ዘርጉ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ ነቃ የታጠቀ ምናምንቴ የሚል ተጣራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች፣ አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው። ለአውሬው ደርግ ያጨበጨቡ ጊዜ ይሰጠው ጠንካራ ኃይል ያሻል ያሉ ህዝብ ይከፋፈልና አብዮት ይጎዳል ያሉና ባለማወቅ ያን አገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ፣ ከተማ የተላከ ኮሎኔል ፍሬት ያመጣልናል፣ እርቅ ፍቅር ዝባዝንኬ እያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው። ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ፍራቸውና ተልእኳቸው ሆኖ ይገኛል። እርቅ ፍቅር ሰላም የዚህን ከይቲ ግብና ለማሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅ ሊለድ ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም አስጠቅተው ራሳቸውም የሚተኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያኒን አፍቀረው ቢያጥፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ
አትኖርም ነበር። የችግር መንግስት አለን እንጂ ሲዩማ መልኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ሲስተምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ ትዘረፍ ትበጥበጥም ያለ የለም። ደጋግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። የሀገራችንን ብቻ ሳይሆን የአጉራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ሂደት ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳን አቃተው? ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። ባገነናዊ ግን ባስክሮ አሜሪካ የነወለለ መንግስት ነው የምትመኝልን። ለታቆምም እየጣረች ያለችው ይሄንኑ ነው። የገዢ ምርጫዋም ይሄን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው፣ ንክሩማህን አስገልብጣ ቡችላ መንግስት ያቆመችው፣ አሌንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው፣ የነ መንግስቱና ገርማሜን መፈንቅል ያከሸፈችው፣ ወያኔን ለስልጣን ያበቃችው፣ ሻዕቢያን ደግፋ ለግንጠራ ያበቃችው፣ የግብፅን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው፣ ኢራቅና ሊቢያን ያፈራረሰችው ወዘተ። አሜሪካ መጋዣዋን እንጂ ነፃ መንግስት እንዲኖረን አትፈልገም። ጋሬጣ ነበረች፣ አሁንም በዚሁ ብሶባት ቀጥላለች። የሀገራችንና የአካባቢ ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻዕቢያና አዲሱ ሹም ሸብረብም ወደ ኋላ ላይ ሰፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግል ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመቅጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያሳጣል። ግለሰቦች ፍቅር ይኖራችሁ፣ ህዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ፣ አምባሳደር መሾም፣ ለምህረት ህግ ማዘጋጀት፣ ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነፍነፍ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ፣ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ቢቀጡ በዚህ መጥ መሐይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ልናቅስ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ አለምንም ወለም ዘለም እውን ይሁን፣ ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው ዓመታት ያስቆጠረ የህዝብ ፍላጎት። ጥያቄና መፈክር እርቅም ይቅርታ መጠየቅም ንሳ ማስቀደም አለበት። በደፈናው ይቅር ለእግዚአብሔር ሊኖር የማይችልው የፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይህ ባይገባው ምክንያት አለው። ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማዕት ደም ፍትህ እያለ ይጮኋልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም። ታሪክን አንረሳም። ዳግም እንዳንረግጥ፣ ዳግም እንዳንሳሳት። ከዚህ አንጻር ነው ይህ ከሻቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው።
በሰሞኑ የታየውን የሻዕቢያን መሪ የማንቆለጳጳስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻዕቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋ ቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉገራው ኢሳይያስ አንድ ህዝብነን ሁለት አይደለንም ሲል ከ30 ዓመት በላይ ልዩ ህዝቦችነን አማራ ኢትዮጵያ ቀኝ ገዝቶናል፣ እኛ ፓስታ በሊታ ስልጡን ህዝብነን፣ አማራ ኢትዮጵያኖች ኋላ ቀር ህዝቦች ናቸው፣ ነጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ህዝብ ነን ይህን የተቃረኑ የተሳሳቱ ናቸው ብሎ ሐቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ። ፉገራ ይሏል ይህ ነው። በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ህይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሆንልን ብሎ አላገጠ። መረዳት ያቃታቸው ተገረሙ። ሻቢያው በአዲሱ ሹም ልመራ አለ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያውቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ፣ ከአዲሱ ሹም ጋር መሳቅ መጫወቱ፣ መተቃቀፉ ወዘተ ሁሉ የጅሎቹን ፎግራቸው እቅድ ሙሉ አካል ነው። ፍቅር እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ህዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሰው በላውም ኮሎኔል ዝምብም አልገድል ብሎ እየተቅለሰለሰ ስንቱን ነጥቶታል። በቂ ተመክሮ ነበረን፣ ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆሰለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ? ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር፣ ይቅርታ፣ ገለመሌ እያሉ ለአንድነት የተሰዉትን ብዙ ሺዎችን፣ በሻቢያ የተረሸኑ ወጣቶችን፣ መንካተ ብለው የተገደሉ እነ አፈወርቅ ዮሐንስ በጻይ ጎይቶም ወዘተ የኢትዮጵያ ተማሪዎችን ከስቃሴ አባላትን በሻቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን ሻቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ተረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን አማራውን ጠላት ብሎ መጨረሱን ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን ጠባቦችን ማጠናከሩን ወያኔን እጅዞ ለቤተ መንግስት ማብቃቱን ኢትዮጵያ 100 ዓመት ያልሞላት ህዝብ በቀኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን እረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳያስ ጎን በጭሎነትና ዝቅተኝነት ስሜት ሲቧርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም። ሐቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻቢያ ወይስ ኢትዮጵያ ብለን ከከበሮ ምትርቀን ብናጤን መልሱ ግልጽ ነው። በባድመና ባዲሮብ የወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻቢያ ተጠቅሟል። የመቶ ሚሊዮን በላይ ህዝብ ገበያ ለከሰረው ሻቢያ ክፍት ሆኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻቢያን ሊከፍሉ ተስማምተዋል። በሁሉም ፈርጅና መስኳናው ተጠቃሚ ሻቢያ ነው። በኤርትራ የጦር ሰፈሮችን ሊከፍት ላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምችው ጊዜ መጥቶላታል። እስራኤል የቀይ ባህር በአረቦች ቁጥጥር ስር አይዋል ባይናትና ሻቢያ እንደ መንግስት ተደራድሮ መቀጠሉን ደጋፊናትና ከስምምነቱ ተጠቃሚናት። የሻቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጣላባና ጨብጨባ ከማስተናገዷ ውጭ ምን ጥቅም ታገኛለች? አሳብ ይሉናል አንዳንዶቹ። ኢትዮጵያ አሰብን በመተዋ ሻቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በአመት ሂሳብ ሽጦ እንዳለ የምናውቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባዥ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጫችን በአረብ ሀገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥቶ ነው በሚሰቃዩበት የኤርትራ ስራ አጥቶች ኢትዮጵያን እንዲያጥለቀልቁ አንሻም። ሻቢያ ባለገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባዥ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና አዲሱ ሹመያኔዎችና ሻቢያ እንደሚሆኑም ግልጽ ነው። ቀጣይ ምጽአትና መከራ በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለዓመታት ደም ያፈሰሰው ጮሌና ወንጀለኛ ሲፎግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻቢያ ትኩረት በኢትዮጵያ መረብና ድሩን መመስረት፣ ማስፋፋት፣ ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደ ቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሩን ማስፈን ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቀስፋት የሚጠፋ የሚተና አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህና አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትዳረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የህዝብ እርቅና ስምረትን ትቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻቢያ ባደረሰብን ይህ ነው የማይባል ጉዳት ቂም ብንይዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሀቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ይሆንም ሻቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ያፓን የአማራ ትምክህተኛ ብሎ አውግዞ ለዓመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የናዲሱ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻቢያ ጎንበስ ቢል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ህዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። በአስመራና በአዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ሊያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ህዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻቢያ እቅዱ ጥላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጥኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም በአዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረበዳ ይወጣል። ሻቢያ ይጠቀማል። በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ህዝብን ያላማከረ ነው። ለባድመ የተሰዋው ህዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ህዝብን ያገሩ ባለቤትን ማማከርን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎችን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ ለስብሰባዎቹ ቤቱን እንዲሞሉ የሻቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነፃ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፈገረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻቢያ መሪዎች በህዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለሀገራችን ጥቅምና ለህዝባችን ደም መታበስ የቆሙ አይደሉም። አካፋን አካፋ በለው ተብሏል። ባንዳና ካህሊንም ጠላትንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፎገርላቸው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። በአደጋ ላይ ያለው አንድነታችንን እንጠብቅ።